ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ዘለግ ያለ ጊዜውን የሚወስደው በዚህ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን አሜሪካውያን ጋር የምናደርገው ውይይት ነው። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ከመሸጋገሪያው በኋላ እንገናኛለን። ዛሬ እንግዶች ነዋሪነታቸውን በዩናይትድ ስቴትስ ያደረጉ በተለይ ደግሞ ትውልደ ኢትዮጵያ ላይ ያነጠሩ ቴክኖሎጂ ውጤቶችን ይዘው ብቅ ያሉ ወጣቶች ናቸው። የመጀመሪያው እንግዳ ጥላሁን አማየ ይባላል። ከአምስት ጓደኞቹ ጋር በመሆን ያቀረቡት የኤሌክትሮኒክ መጽሐፍ ትውልደ ኢትዮጵያ ህጻናት በቀላሉ የአማርኛ ቋንቋ ንባብ እንዲማሩ ለማገዝ ያቀደ ነው። ስለ መጽሐፉና በአጠቃላይ በዘርፉ ውስጥ መታወቅ ስላለባቸው ጉዳዮች ያጫውተናል። ጥላሁን በቀጥታ መስመራችን ላይ ይገኛል። ጥላሁን እንኳን ወደ ዝግጅታችን በሰላም መጣ።
እንኳን ደህና ቆየን። አጣሙ ሰላም ነው?
በጣም ደህና ነኝ። ሁለተኛው እንግዳይ ደግሞ ብርሃኑ በየነ ነው። ብርሃኑ አደይ አፕ የተሰኘው ትውልደ ኢትዮጵያውያንን የንግድ ማህበረሰብ፣ የሃይማኖት እንዲሁም ማህበራዊ ግልጋሎት ተቋማትን ከአገልግሎት ፈላጊዎች ጋር የሚያገናኝ አውታር የፈጠረ አደይ ቴክኖሎጂስ ድርጅት አጋር መስራች ነው። እሱም በተመሳሳይ በተያያዥ ጉዳዮች ላይ ሀሳቡን ሊያቀብለን ፈቅዷል። ብርሃኑ አንተም እንኳን በደህና መጣ።
ቴንክ ዩ አሳሙ፣ እንኳን ደህና ጠበቅ።
ሁለታችሁንም በድጋሚ በእጅጉ አመሰግናለሁ። አስቀድሜ ላቀርብላችሁ የምፈልገው ጥያቄ ትውልደ ኢትዮጵያ ላይ ባነጣጠሩ ቴክኖሎጂ ነክ ስራዎች እንድትሳተፉ የገፋፏችሁ ምክንያቶች ምንድን ናቸው የሚል ነው። የኢትዮጵያ ማህበረሰብ በሰሜን አሜሪካ ውስጥ የሚኖረው የእናንተን የመሰሉ ፈጠራዎች የሚያስፈልጉበት ወይም እንዲፈልግ የሚያደርጉት ምክንያቶችስ ምንድን ናቸው የሚለውን የመጀመሪያ ጥያቄ ነው የሚሆነው። ከጥላሁን ልጀምር። ጥላሁን ያንተን ሐሳብ ልስማና ወደ ብርሃኑ ሻግራለሁ።
እሺ፣ ምንድነው ኮሚኒቲያችን በጣም ብዙ ነው እና በሰሜን አሜሪካ ያለው ኮሚኒቲ በጣም ብዙ ነው። ባለን ኮሚኒቲ አንጻር እኛ የተሰሩ ብዙ ነገሮች አሉ። ስፔሻሊ ለልጆች ላይ የተሰራ ማለት ነው። ልጆች ላይ ብዙ ትኩረት አናረግም። ልደት እና ከብርም የልጆች ዕቃ ይዘን ከመሄድ ይልቅ የትልልቅ ሰው መጠጦች እና የተለያዩ ነገሮችን ይዞ የመሄድ ልምድ አለን። ከዛ በተረፈ ልጆች ባህላቸውን፣ ቋንቋቸውን የወላጆቻ እነሱ እዚህ ቢወለዱም ወላጆቻቸው ከየት መጡ የሚለውን ነገር ይዘው እንዲያድጉ የሚያስችል ብዙ የተሰራ ነገር የለም እና እሱን ምክንያት በማድረግ እሱን አስበን አይተን እኛም ልጆች ስላሉን ልጆቻችንን እንዴት እናሳድግ በሚለው ሂደት ውስጥ የመጣ አይዲያ ነው የኛ ስራ እና ኮሚኒቲው ያስፈልገዋል ብለን ማስበን የተነሳንበት ምክንያት ከዚህ የተነሳ ነው።
አመሰግናለሁ ጥላሁን። ብርሃኑ ወደ አንተ ልምጣ። ይህንን አንተ እና ጓደኞች አጋሮች ወደ ስራ ያስገባችሁትን አደይ የተሰኘ መተግበሪያ ለመጀመሪያ ያነሳሳህ ምክንያቱ ምንድን ነበረ? በዚህ በዩናይትድ ስቴትስ በሚኖረው የኢትዮጵያ ማህበረሰብ ውስጥ ያየኸው መነሻ ወይም ምክንያት ምንድን ነው ወደዚህኛው ፈጠራ የገፋ?
ዋናው ያው ጥላሁን እንደተናገረው ብዙ ኢትዮጵያውያን አሉ እዚህ አካባቢ። ብዙ ደግሞ የንግድ ተቋማት ያው ናንፕሮፊት ኦርጋናይዜሽኖችም አሉ እና ዋናው ነገር ያው ህብረተሰቡን ከነዚህ ንግድ ተቋማት ጋር እንዴት እናገናኝ የሚለውን ነገር ነው። በዛ መሰረት ነው መነሻ ያደረግነው። አሁን ለምሳሌ እዚህ አካባቢ ብዙ ዲሲ፣ ሜሪላንድ፣ ቨርጂኒያ ብቻ ሳይሆን ኖርዝ አሜሪካ ውስጥ ብዙ የኢትዮጵያ ገበያዎች አሉ፣ ሬስቶራንቶች አሉ፣ እንደዛ የመሳሰሉ ቢዝነሶች አሉ። ከዛ በተጨማሪ ደግሞ ዶክተሮች፣ ለወሮች አሉ። በደንብ በምናውቀው ቋንቋ አነጋግረው ችግራችንን መፍትሄ የሚሰጡ ብዙ የገበያ ቦታዎች አሉ እና እንዴት ነው ህብረተሰቡን ከነዚህ ቢዝነሶች ጋር በቀላሉ በሆነ መልኩ ማገናኘት የምንችለው በሚል ነው መነሻው ዋናው የነበረው።
እንግዲህ እነዚህን ምርቶች ይዛችሁ ወደ ማህበረሰቡ በመታመሩበት ጊዜ የገጠሟችሁ ፈተናዎችና መሰናክሎችስ ምን ነበሩ? አዲስ ምርቶች እንደመሆናቸው መጠን ለማስተዋወቅም ሊሆን ይችላል፣ እንደው በአጠቃላይ ደግሞ ውጤታማ የሚሆኑና ፋይዳ ያላቸው ምኑን ለማሳወቅ በመታደርጉት ጥረት ምን አይነት ፈተናዎች ገጠማችሁ? ጥላሁን ወደ አንተ ልምጣና ላብነት ያንተ ኤሌክትሮኒክ ማንበቢያ በወላጆች ዘንድ ያልተለመደ ነው። ምክንያቱም በአማርኛ ቋንቋ የተዘጋጀ ራስ ንባብ መዝሙርና ሌሎች ነገሮችን የሚያስተምር መሳሪያ ነው። እንዴት ነበር ውጣ ወረዱ? ምንስ ገጠመህ ለማስተዋወቅ ባደረከው ጥረት ውስጥ?
አዎ፣ ለማስተዋወቅ ከምናደርገው ጥረት በፊት ምርት ወቅት የነበሩ ብዙ ችግሮች ነበሩ። አንደኛ ያው ኮቪድ ስለነበረ ሽፕመንት ችግር ነበረ። ያው ሌሎች እንደምታውቀው ያው መስራት አለብህ። ይሄ ቢዝነስ ገና አላደገም፣ ራሱንም አልቻለም እና መስራት አለብን እና ጊዜም የለንም። ሁላችንም ሰራተኞች ነን፣ ቤተሰብ አስተዳዳሪዎች ነን እና ከዛ አንጻር ጊዜን አስታንትን ብሎ እሱንም ይህንም ፕሮዳክት ማውጣቱ ትንሽ ቻሌንጅ ነበረው። ከዛ በማስተዋወቅ ውስጥ ስንመጣ ብዙ ሰዎች እንዳልኩ ነው ቅድም፣ ልጆች ላይ ብዙ አልሰራንም፣ እንደሌላው ማህበረሰብ ብዙ አልሰራንም። አሁን እዚህ ሀገር ብትሄድ እና ኤኒ ስቶር ብትገባ የልጆች ቶይስ ብታይ የመማሪያም ሆነ የመዝናኛ ቶዮች በጣም በጣም ብዙ ናቸው እና ወላጆች እሱን የመግዛት ፍላጎትም ያሳያሉ። ወደ እኛ ስንመጣ ትንሽ ቻሌንጅ ነው፣ ሰዎችን አሳይቶ እንዴት እንደሚጠቅም ልጆቻቸውን እንዴት ሊጠቅም እንደሚችል አስረድቶ እንደሚሄዱ ትንሽ ቻሌንጅ ነው። ግን እየመጣ ነው። ብዙ የሚደሰትም ሰዎች አሉ፣ ደስ የሚላቸው ጥሩ አደረጋችሁ የሚለው ማጆሪቲም ማለት ይቻላል እንደዛ ነው የሚሰማው። እና ከዛ በተረፈ አንዳንድ ወላጆች በራሳቸው ባለፉበት አይነት ስታይል ልጆቻቸው እንዲማሩ የሚፈልጉ አሉ። ለምሳሌ አሁን ተሰቅሎ ግርግዳ ላይ ተሰቅሎ እንዲህ እየጠቆም ከአሁ እያልክ እንድታስተምራቸው ይፈልጋሉ። ያ ነገር ግን አዲሱ ትውልድ ላይ የሚሰራ ይመስላል። በእኛ በኩል ልጆቹ ኦልሬዲ ከቴክኖሎጂ ጋር ተግባብቷል። ገና ተወልደው ትንሽ ጊዜ እንደቆዩ ነው ወደ ቴክኖሎጂ የሚገቡት እና ቴክኖሎጂን ያማከለ ወደ ቴክኖሎጂ የሚወስዳቸው የመማሪያ ሲስተም ካልፈጠርም በስተቀር በድሮ ስታይል እኛ ባደግንበት ስታይል ልጆቻችን እናሳድግ ማለት እየከበደ መጥቷል እና እሱ ነው አንዱ ቻሌንጅ ብዬ ነው የማስበው። ወላጆች አስተሳሰባቸውን ቀይረው ልጆች ከዚህ በኋላ በተለየ መልኩ መማር አለባቸው የሚለውን ነገር እንዲያስቡ ማድረጉ ነው ትልቁ።
በጣም አመሰግናለሁ ጥላሁን። ብርሃኑ ወደ አንተ ልምጣና በአንተ በኩል ደግሞ ሌሎች ተወዳዳሪ የሚባሉ አፕሊኬሽኖች ወይም መተግበሪያዎች አሉ በሌላ ቋንቋ እንዲሁም ደግሞ አገልግሎቱንም ለመስጠትም የሚያስፈልግ የጀርባ እውቀትና ከበርካታ የንግድ ተቋማት ጋር አገልግሎት ሰጪዎች ጋርም የመግባባት ግዴታን የሚጠይቅ አይነት ስራ ውስጥ ነው የገባኸው። ምን ነበረው ፈታኙ ጉዳዮች? ምን ነበሩ? እንዴት አድርገህ ፈታሃቸው?
ያ ሶ ዋናው ፈታኙ ጊዜ የምትለው ያው ችግሩን አይተህ ለችግሩ ምንድን ነው መፍትሄ ማስቀመጠው ብታስበት ጊዜ ነው። በዛ መሰረት ኦኬ የትኞቹን ቴክኖሎጂዎች ተጠቅሜ ዩዘር ኤንዱን፣ ተጠቃሚውን፣ ንግድ ባለቤቱን ተጠቃሚ ማድረግ እችላለሁ የሚለውን ነገር ነው። እና ዋናው መጀመሪያ ማነቆ የነበረው የሚባለው እሱን ነው ዴቨሎፕ እያደረግን ሰው በሚያስበው መሰረት ፒቨት የምናደርግበትም ሁኔታ ነበረ። የቢዝነስ ኦነሮቹንም የአፕ ተጠቃሚዎችንም ፍላጎት ያው ለማርካት ማለት ነው። ከዛ በኋላ እንዳልከው ሄደ ከንግድ ቤቶች ጋር ግባብተ መስራት አለብህ። አንዳንድ ንግድ ባለቤቶች ያው የኛ ቢዝነስ አፕ ላይ መሆን የለበትም ብዙ የሚገናኝ ነገር የለውም ብለው ደውለው ነግሩናል። ከሱ ጋር ተግባብተህ መነሳት ያለበት እንትነሳ ታነሳለ ሞር ካስተመር ኬር ካስተመር ሰርቪስን ብዙ በደንብ መሰራት ያለበት ነገር ነውና ዋናው ዋናው ማነቆ የሚባለው ወይም ፈተና አለ የሚባለው in any application or web based development area ችግሩ ምን ጥያቄው ምንድነው ምን ችግር እንፈታለን የሚለውን ነገር ነው እሱ መነሻ አርገን ከዛ በኋላ የሚመጡ አሉ ከፕሮጀክት ጋር የተያዙ ቴክኖሎጂዎችን ዲዛይኖችን ምን ምን ተጠቅመን የፈለግነውን ግብ መታለን የሚለውን ነገር ነው እና እሱን ክሊራፋይ ማድረግ ነው አይ ቲንክ ዋናው ፈተና ነበር የምንለው ችግሩን አይደንቲፋይ አርገን የመፍትሄ ሐሳቦችን የመፍትሄ ተግባሮችን እንዴት ኤክስኪዩት እናደርጋለን የሚለው ነበር እና እሱም አንድ ባንድ ያው አልፈን እዚህ ደረጃ ደርሰና የሚቀጥሉት ፌቶች ላይ ደግሞ ሞር ከንግድ ባለቤቶች ጋር ከዩዘሮች ጋር ኢንተራክት ያደርገን ፕሮዳክቱ ሪፋይን እናደርጋለን እና ያው የተማርናቸው ነገሮች እንደዚህ ናቸው አክሊስት
መልካም እዚህ ሀገር ቀደም ብላችሁ ተቀሳችሁታል በሽዎች የሚቆጠሩ ትውልደ ኢትዮጵያውያን እንዲሁም ኢትዮጵያውያን ይኖራሉ ይሁንና እንደሌሎች ማህበረሰቦች ጠንካራ የቴክኖሎጂ ፈጠራዎች የቴክኖሎጂ መስክ ውስጥ ያሉ ባለሙያዎችም ተስፋ አይታይም ይሄንን ለማስተካከል ምን መደረግ አለበት ማህበረሰቡስ እናንተን ይመስሉ ጀማሪ የተለያየ ቴክኖሎጂ ባለሙያዎችን በምን መልኩ ነው መደገፍ ያለበት ብላችሁ ታስባላችሁ ጥላሁን ወደ አንተ ልምጣ
እሺ ያው እንዳልኩ ቀደም እንዳልኩ ነው መጀመሪያ ደረጃ አስተሳሰባችን መቀየር ነው እና ጊዜው ተቀይሯል አሁን ከጊዜው ጋር መሄድ አለብን እና ለአዲስ የሚፈጠሩ ስራዎችን አትሊስት አይተዋቸው ሞክረዋቸው ለመጠቀም ቢሞክሩ በጣም መልካም ነው ብዬ አስባለሁ ያው የማህበረሰቡ ሲወደው ነው የኛም ፕሮዳክት የሚቀጥለው እኛም የወደፊት እቅዳችንን ኮሚኒቲውን የማስተማር እቅዳችንን የምናሳካው ማህበሩ ሲቀበለን እና በዛ እንትን ሲለን ነው እኛ የሰራነው ስራ የድረስ ድረስ አይደለም ብዙ ጊዜ ፈጅቶብናል ኮሚኒቲውን አስበን ይህ ልጆች ይህን ቢማሩት ምን ጠቅማቸዋል ብለን እንዳልኩ አምስት ሆነን የሰራ ነው ከአምስታችን በላይ ደግሞ ሌሎችን እያማከረን አንዳንድ የልጆች ስራ ሲሆን የትልቅ ሰው ነገር ስጽፍ ቀላል ሊሆን ይችላል የልጆች ግን ልጆቹ ላይ እየጣፍከው የምትሄደው ልጆቹን እያነስክበት የምትሄደው ነገር ስለሆነ በጣም ጥንቃቄ ያስፈልጋል እና የድረስ ድረስ አይደለም የሰራ ነው በደንብ አስበንበት ተጠበንና ተጨንቀን ልጆቹን ይጠቅማል ብለን ያወጣነው ነገር ነው እና እንዳልከው ቴክኖሎጂዎች ሲመጡ ወላጆች ወይም ማህበረሰቡ ጊዜው ይህንን የሚፈልግ ነው ብለው አስበው እንደኛ አይነቱን አዲስ ፈጠራ የሚያመጡ ሰዎች ያበረታቱ እና ያስተዋውቁልን እላለሁ።
በጣም አመሰግናለሁ። ብርሃኑ እንደ ኢትዮጵያውያን እዚህ ዩናይትድ ስቴትስ ውስጥ እንዳላቸው ብዛት የቴክኖሎጂ ፈጣሪዎቻቸው እንዲበራከቱ እናንተን የመሰሉ አዳዲስ ምርቶችን ይዘው ብቅ ያሉ ሰዎችን ደግሞ እንዲጠናከሩ ምን ማድረግ አለባቸው ብለ ታስባለህ?
አይ ቲንክ ከሞላ ጎደል ያው አሁን ብዙ ልጆች አሉ ቴክኖሎጂ ውስጥ የሚሰሩ በአይቲ ፊልድ የተማሩ እና እሱ በጣም የሚያበረታታ ነገር ነው። ፓስት 5 6 ይርስ ኖት ያደረኩትም እሱን ነው እና ዋናው ግን መቀናጀትና በተሳሰረ ሁኔታ መስራቱ አይ ቲንክ በጣም ጠቀሜታ አለው እየገምታል እና እኛም አንደኛው የጎያፓችን ጉድ እሱ ነው ሰውን ከካስተመር ማገናኘት የቴክኖሎጂ ካምፓኒዎችም ማለት ነው ኢትዮጵያውያን ኦን የሚያርጓቸው እዚህ አካባቢ ከሰው ጋር በማገናኘት ኮርሶችም ይሰጣሉ በተናጠልም የሚያስተምሩ ልጆች አሉ። እንደዛ እንደዛ ማገናኘት ሰው የላቀ ደረጃ ላይ እንዲደርስ ህብረተሰቡ የላቀ ደረጃ ላይ እንዲደርስ ለማድረግ እየጣረ ነው። እና ባለው ሁኔታ ከነበረው በጣም ተሻሽሏል እየገጣሉ ብዙ ባይቲ ፊልድ ተማሩ ልጆች አሉ። ኤልኤልሲ ካምፓኒ ካፕቶን ያስተምሩ እንደኛም ተመሳሳይ የሆነ አፕሊኬሽን የሚሰሩ አሉና ይሄ በጣም መልካም ነገር ነው እየገጣሉ። ከሱ የበለጠ ደግሞ እንዲጠናከር ያው ተሳስሮ አብሮ እየተቀናጁ ስራቱ በጣም ጠቀሜታ ያለውና የላቀ ደረጃ ላይ ሌሎችም የማህበረሰብ ክፍሎች እየደረሱበት ደረጃ እንደደረሰ ማረጋል። አብረው እንዳልከው ቫስት ነው ብዙ ሪሶርስ አለው። በዛ መሰረት ደግሞ ብዙ ሰው ትልቅ ደረጃ ላይ መድረስ የሚችልበት ሁኔታ አለና በእኔ አመለካከት አይ ቲንክ አብረን ተባብረን እንሰራ ከሆነ ጥሩ ደረጃ ላይ እንደርሳለን ብዬ ገምታለሁ።
አመሰግናለሁ። ከመለያየታችን በፊት እንግዲህ ላሁኑ ደምብለን በተከስናቸው ምርቶች ከህዝቡ ጋር ተዋውቃችኋል፣ ከማህበረሰቡ ጋር ተዋውቃችሁ ልታደርጉት የምትችሉትን ልትፈጽሙት የምትችሉትን ብቃት እያሳያችሁ ይመስለኛል። የመጪ ዘመን ህልማችሁ ምንድነው? ምን አይነት ነገሮችን ለማምጣት አስባችኋል? ላሁኑ ዳንተ ልምጣ።
እሺ፣ አዎ፣ ለመጪው እንግዲህ ያሰብነው ነገር እንዳልኩ ልጆችን ማነጽ ማስተማር፣ ቋንቋቸውን፣ ባህላቸውን፣ ሀገራቸውን እንዲያውቁ ማድረግ ነው ዋናው አላማችን። እና እንደሚታወቀው ሀገራችን ወደ 80 እና ከዛ በላይ ቋንቋዎች አሉ። ከዛ ውስጥ ዋናው እና ተብሎ የሚታሰቡ ቋንቋዎች ላይ ሰርተን በቋንቋቸው በባህላቸው መሰረት የሚሆን መጽሐፍ አዘጋጅተን ሁሉም ሰው እንዲማር ሁሉም ሰው ሁሉንም ቋንቋ ቢችል እንደው እንትኑ ኖሮን ሁላችንም ሁሉንም ቋንቋ ብንችል ከሰው መግባባት ነው የሚያተርፍልን። ያ ምንም የሚያተርፍልን ነገር የለምና ከሰው ያግባባናል። ቋንቋ በጣም ጠቃሚ ነገር ነው። እሱ ነው ዋናው አላማችን። እኛ በሂደት ከዚህ በኋላ በሚቀጥሉት ቡድኖች በተለያዩ ቋንቋዎች እንደዚህ አይነት መሰል መጽሐፍትና ከዚህም በተረፈ በጣም ለትምህርት የሚያስፈልጉ ማቴሪያሎችን ማዘጋጀትና ለማህበረሰቡ ማቅረብ ሲሆን ከዚህ ኮሚኒቲ ራሱ ወጥተን ወደ ኢትዮጵያ ሄደን ኢትዮጵያ ውስጥ የሚደረጉ የትምህርት እንትኖች ድጋፎችን ለማድረግ እያሰብን ነው። እና የኛ የወደፊት እቅዳችን እንግዲህ ዋናው ነገር ልጆቹን በጥሩ ትምህርት በጥሩ ስነ ምግባር አንጸው እንዲያድጉ ማድረግ ነው።
በጣም አመሰግናለሁ ብርሃኑ። እንግዲህ ወደ ማጠቃለሉ እየደረስን ነው። አንተ በኩልስ ምን አይነት ነገሮችን ይዞ የመምጣት እቅድ አለ ለወደፊቱ?
አዎ፣ አሁን በሾርት ተርም ፕላናችን ወደ 4-5 ወር ውስጥ ላንች የምናደርግ ፊቸር አለ። እሱም በአቢሊቲ ቱ ኦርደር የሆነ ምግብ ወይም የሆነ አይተም ኦርደር አድርጎ ከማርኬቶች ከሬስቶራንቶች ፒክ የሚደረግበት ወይም ደልረግበት አማራጮች እዛ ላይ በርተን እየሰራን ያለ ነው። ይሄ ደግሞ ዋናው ጠቀሜታው ምንድን ነው? ሰው መስመር ላይ የሚቆምበትን ጊዜ በተጨመጠን ከት ለማድረግ ነው። ያው 100% ለችግሩ መፍትሄ ባይሆንም የላቀ አስተዋጽኦ ይኖራል ብለን ገምታለን እሱ ላይ ማለት ነው። ከዛ የበለጠ ደግሞ ከዛ ጋር ተያይዞ የሚመጡ ጥሩ ጥሩ ነገሮች አሉ። ያው ጥሩ ካስተመር ሰርቪስ፣ ጥሩ ካስተመር ኤክስፒሪየንስ ይኖራል ሰው ቢዝነሶችም ብዙ ነገር ትራክ የሚያደርጉበት ሜተድ ይገኛል ማለት ነው። ሴልስ ሬቨኒው ፕሮፊት ማርጂኖቻቸውን ለማየት ከፈለጉ ቤስት ሴሊንግ ፕሮዳክት እንደዛ እንደዛ በአፕ ላይ ኦርደር የተደረጉትም ማለት ነው። በዛ መሰረት ቢዝነሳቸውን ሞር ዳታ ድሪቭን በማድረግ እንዲሰሩ ለማድረግም ጠቀሜታ ላይ እንዲውለው ፋንክሽናሊቲዎችን አድ እያደረግን ነው። ከዛ በተጨማሪ ደግሞ ያው ጂኦግራፊክ ሎኬሽን ኤክስፓንድ አድርገን ወደ ኖርዝ አሜሪካ ወደ ኢትዮጵያም በደንብ ኤክስፓንድ ያዱ ካቨራጃችንን ማሳደግ ነው እና እነዚህ ናቸው ያን የሾርት ተርም እና የሎንግ ተርም ጎሎቻችን ነው።
እጅግ በጣም አመሰግናለሁ ጥላሁን አለማየውና ብርሃኑ በየነ ትውልድ ኢትዮጵያ ላይ ያነጣጠሩ የቴክኖሎጂ ምርቶችን በማቅረብ ላይ ያላችሁ ወጣቶች ናችሁ። ጅምራችሁ ተሳክቶ ዳግም ደግሞ በስኬት ታሪኮቻችሁ እንደምንገናኝ አስባለሁ። ላካፍላችሁ ነገር ሁሉ በእጅጉ አክባሪ ነን። በጣም አመሰግናለሁ። መልካም ቀን ይሁንላችሁ።
አመሰግናለሁ። Thank you.
ትውልድ ኢትዮጵያዊ የፊልም ፕሮዲውሰር ምህረት ማንደፍሮ በዩናይትድ ስቴትስ የፊልም ኢንዱስትሪ ውስጥ ትልቅ ክብር በሚሰጠው አካዳሚ አዋርድ ውስጥ የአባልነት ቦታ ከተሰጣቸው 397 አርቲስቶች መካከል አንዷ በመሆን ተመረጠች። የአካዳሚ አዋርድ ተቋሙ በገጹ ላይ ባወጣው መግለጫ መሰረት ባሉበት ዘርፍ የላቀ ውጤት አምጥተዋል የሚለውን የጥበብ ባለሙያዎች ለዚህ አባልነት መጋበዙን አስታውቋል። ከ397 አርቲስቶች መካከል 44 ከመቶ ሴቶች፣ 37 ከመቶ ብዙ ጊዜ የተዘነጉና ውክልና የሌላቸው ዘሮች ሲሆኑ ግማሽ በመቶ የሚሆኑት ደግሞ ከዩናይትድ ስቴትስ ውጪ ከ53 የተለያዩ ሀገራት የተጋበዙ ናቸው ሲል አካዳሚ አዋርዱ ድረገጽ አስታውቋል። ከዚህ ቀደም እጩ የነበሩና እንዲሁም ደግሞ የአካዳሚ አዋርዱን የተሸለሙ አሸናፊዎችን በዚሁ አባልነት ውስጥ መካተታቸው ተገልጿል። ተቋሙ በትወና በትዋናይ መረጣ ዳይሬክተር ሲኒማቶግራፈር በአልባሳት ተውቦ በዳይሬክተርነት በሜካፕ ጥበብ በሙዚቃ በፕሮዳክሽን በደራሲነትና በሌሎች የተለያዩ ዘርፎች የላቆባቸው ያላቸውን በአባልነት መጋበዙን ጨምሮ ገልጿል። ትውልደ ኢትዮጵያዊቷ ምህረት ደራሲ የህክምና ባለሙያና ተመራማሪ ስትሆን ትሩዝ ኤድ ሚዲያ እንዲሁም ደግሞ ሪልነስ የተሰኙ የፊልም ተቋማት አጋር መስራች ናት። ምህረት እንደ አውሮፓውያን አቆጣጠር በ2014 ዓ.ም አንጀሊና ጆሊ እንዲሁም ሜሮን ጌትነትና ሌሎች የተወኑበት ዲፍረንት የተሰኙ ፊልም ፕሮዲውሰር ስትሆን ከዚህ በተጨማሪም ስዊትነስ ኢን ዘ ዴይሊ፣ ሊትል ዋይት ላይስ እና ሌሎች ፊልሞችንም ሰርታለች። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ብላክ ገርልስ ሮክ አዋርድ የተሰኘ የማህበረሰብ ሽልማትም ተሸላሚ ናት። የምህረት ማንደፍሮ ቡድን በአሁኑ ሰዓት አዲስ ለምስራት ላሰበው ፊልም አዲስ አበባ ላይ የሁለት ወንዶች ገጸ ባህሪ ምልመላ ላይ እንደሚገኝም ምህረት በፌስቡክ ገጿ ላይ አስታውቃለች። አሜሪካዊቷ የቀጫት ኳስ ተጫዋች ብሪትኒ ግራይነር ትላንታሙስ በሩሲያ ፍርድ ቤት የቀረበ ሲሆን ካናቢስ የተሰኘውን እጽ በዘይት መልክ ይዛ እንደነበረ በፍርድ ቤቱ ፊት አምናለች። ስፖርተኛዋ ከባለፈው የካቲት ወር ጀምሮ ላለፉት 4 ወራት ያህል በሩሲያ እስር ላይ የምትገኝ ሲሆን በትላንትናው ዕለት የፍርድ ቤት ውሏ ጥፋተኝነቴ ማመን ፈልጋለሁ፣ ነገር ግን አውቄ አይደለም ህጉን መስበር አልፈለኩም ነበር ብላለች። የ31 ዓመቷ ብሪትኒ ንግግር ወደ ሩስኪ ተተርጉሞ ለዳኛው ተነግሯቸዋል። በኋላ ቃል እየሰጣለሁ፣ ነገር ግን ለመዘጋጀት ጊዜ አሻኛልም ስትላክለች። የWNBA ኮኮባ ተጫዋች በሩሲያም የምትጫወት ሲሆን ጥፋተኝነቷ ከተረጋገጠ እስከ 10 ዓመት የሚጸልቅ ቅጣት ይጠብቃታል። ሰኞ ዕለት ተጫዋቿ ለፕሬዝዳንት ጆ ባይደን እሷና በሩሲያ የታገቱ ግለሰቦችን ቻሉትን ሁሉ አድርገው እንዲያስፈቱ ደብዳቤ ጽፋለች። ማክሰኞ ዕለትም ፕሬዝዳንቱ ደብዳቤው ደርሷቸው እንዳነበቡት የዋይት ሀውስ ቃል አቀባይ ካሪን ጄን ፒየር አስታውቋል። ስፖርተኛዋ እዚህ የሩሲያ እስር ቤት ውስጥ ከባለቤቴ ከቤተሰቦቼና ከጓደኞቼ ከሌላ ውጪ ካለ ኦሎምፒክ ትጥቅና ካለ ምንም ግብ ከሀሳቤ ጋር ብቻዬን ስቀመጥ እዚሁ እንዳልቀር እየሰጋው እገኛለሁ ስትል በደብዳቤዋ ላይ አስፍራለች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትዊተር ገጻቸው ላይ ዩናይትድ ስቴትስ ኤምባሲ ኃላፊዎች የብሪትኒን ችሎት በትላንትናው ዕለት መካፈላቸውና የባይደን የምላሽ ደብዳቤንም እንዳደረሷት አስፍረዋል። አትሌቷ በቀጣዩ ሳምንት በድጋሚ ለፍርድ ቤት ትቀርባለች። በመጨረሻም ዋሽንግተን ዲሲ በቅርቡ የተካሄደው ደግሞ የፎቶግራፍ ባለሙያ ረድኤት ወንድሙ ዘመናዊ የጥበብ ስብስቦችን የሚያሳየው የዲጂታል ፎቶግራፍ ነው። አርቲስቷ ስራዎቿን ከሰኔ ወር አጋማሽ ጀምሮ ማሳየት የጀመረች ሲሆን እንደ አውሮፓ አቆጣጠር እስከ ሐምሌ 30 ድረስ ለእይታ የሚቆዩ ይሆናል። ረድኤት ውልደቷ ኤርትራ ሲሆን ኢትዮጵያዊ አሜሪካዊት ናት። ከ10 ዓመት በላይ በነርስነት ያገለገለችው ረድኤት ከጊዜ በኋላ ሙሉ ለሙሉ ወደ ፎቶግራፍ ጥበብ ተሻግራለች። ረድኤት እንደ አውሮፓ አቆጣጠር በ2010 ዓ.ም ከደቡብ ቨርጂኒያ ዩኒቨርሲቲ በነርስነት ዲግሪዋን አገኘች ሲሆን ነርስነቷ ጎን ለጎን የፎቶግራፍ ስልጠና ስትወስድም ቆይታለች። እንደ አውሮፓ አቆጣጠር በ2020 ዓ.ም ሰራተኛው ማህበረሰብ የሚለው የፎቶግራፍና የጽሁፍ ስብስብም በዋሽንግተን ፖስት ላይ የታተመ ሲሆን አሁን ደግሞ የብዙ ሴቶች እይታና ነጻነት የሚያንጸባርቀው ስብስቧ በዋሽንግተን ዲሲ እየታየ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመው እናመሰግናለን። ቀደም ብላችሁ ሰማችኋቸው የሳምንቱን አበይት የመዝናኛ ዜናዎች ነበረ። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለምትሆኑ ስላላችሁም በእጅጉ እናመሰግናለን። በነገራችን ላይ ማናቸውም አስተያየቶች፣ ጥቆማዎች ሲኖሯችሁ እንዴት ማግኘት እንዳለባችሁ የሚጠቁመን አንድ መልእክት በመቀጠል ይስማል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ነበር ተከታተሉ የነበረው። ከአሜሪካ ድምጽ አባቱ ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ይሁን፣ በድምጽና ምህንድስና ደግሞ ኤልያስ አስማረ። ካሁን አብረናችሁ አመሰራለን። በነገው ዕለት እንግዲህ ሌሎች የጋቢና መሰናዶዎችን ይዘን ብቅ እንላለን። ከምሽቱ 3 ሰዓት ጀምሮ ደግሞ መደበኛው የቪኦኤ የአማርኛ ስርጭት ይቀጥላል። መልካም ምሽት ይሁንላችሁ።